ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 10 ቀን 2016 ዓመተ ምህረት ነው።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአፍራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ጥር 10 ቀን 1508 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ደብዳቤዎች አምድ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢህአፓ ልሳን አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። ውድ የፍኖተ አድማጮች፣ አገራችን ለዚህ አስከፊና አሳሳቢ የህልውና አደጋ መጋለጥ መንስኤውን ማወቅ የመፍትሄው ቁልፍ ጉዳይ መሆኑ እንዳለ ሆኖ ተወደደም ተጠላ ዞሮ ዞሮ ታሪካዊ ሐላፊነቱ የሚወድቀው ያው በእኛው በዜጎቿ ላይ ነው። ዓለማችንም ለሃያልነት እንጂ ለፍትህ ቦታ እንደሌላት ለመናገር ማስረጃ የሚጠይቅ ያለ አይመስለኝም። እንዲያውም ፍትህ በፍርደ ገምድሎች እጅ ወድቃ የጦር ወንጀለኞች ለፍርድ ሳይሆን ለኖቤል ሽልማት ሲበቁ አይተናል። ለዚህም ነው በዓለም ዙሪያ በሰው ልጅ ላይ እየደረሰ ያለው ግፍና ሰቆቃ ሲበዛ እንጂ ሲቀንስ የማይታየው። ለዚህም ነው አገራችን የነዚሁ የግፈኞችና ተስፋፊዎች ሰለባ ለሆኑ ሁሉ አይነተኛ ምሳሌ የሆነችው። ኢትዮጵያን እየገዛ ኢትዮጵያን የሆነ ምንም ይሁን ምን ያህል እንደሚያስበረግገው ሲታይ ምናልባት አንድ አገር በማንነታቸው ጥላቻ የነወለሉ ውሁዳን ብትገዛ ውጤቱ ምን ሊሆን እንደሚችል ለማወቅም ይሁን በሌላ እርግጠኛ ባልሆነም በአምሳሉ ቀርጾ ባሰማራው ከትላንቱ ወያኒ እስከ ዛሬው የኦሮሞ ማገዛዝ ኢትዮጵያዊነት ሰንደቅ ዓላማ ታሪካዊ ቅርሶቿ ያደዋ ድል የኦርቶዶክስ ክርስትና እምነትና በዓላቱ ጥምቀት መስቀል እንዳየ አጋንንት የሚያስጓራቸው ለዚህ ነው ዓለም አቀፍ እንግዶችን ጨምር የሚሰበው የጥምቀት በዓልን ለማስተናከል የአዲስ አበባ ነዋሪዎችን በአሰሳ አፈናና አፈሳ በማዋከብ ላይ ነው በጎንደር ከተማም እንዲሁ ቤተክርስቲያናትን በከባድ መሳሪያ እያፈራረሰ ወጣቱንም እያፈነና እያሳደደ ይገኛል ጸረ ኢትዮጵያ ዘመቻውን ሳምንት ቀራችሁ እንደተባሉ የሚያጣድፉትም ለዚህ ነው ጠላቶቿ ይህችን አገር ለመበታተን ያጠነጠኑት ሴራ በተፈለገው ፍጥነት አልሄድ ብሏቸው የሚይዙ የሚጨብጡትን አጥተዋል በውስጥ ከተነሱባት ጠላቶች በተጨማሪ ሌላ የጥፋት ኃይል ከጎረቤትም ሊያስነሱባት እያሴሩ እንዳሉ ልብ ልንለው ይገባል መርከቧን እያሰመጡ ስለወደብ ማውራት ማንን ለማጃጃል ማለቱም ግድ ነው ማጭበርበርን እንደመርሆ የሚከተለው የኦሮሞማው ኮሎኔል ከሰሞኑ አሻንጉሊቶቹን ባለስልጣን ተብዮቹን በግዳጅ ተብስቦ ብቻውን መሆኑንና በዙሪያው ያሉትን ባጭበርባሪነት ሲከስ መደመጡ የሚሉሽን ባልሰማሽ ብሎ ማለፍ ቢቻልም አገርን ያክል ነገር በምን አይነት ታማሚ እጅ እንደወደቀች ሲታሰብ ግን እጅግ ያሳስባል ያሳዝናልም የሶማሊያን ግዛታዊ አንድነት በመጋፋት ወደብ አገኘን በሚል ዲስኩር ጠብ በመጫር ማፈናቀል ረሃብና ጦርነት ያደባያትን አገር ውድመት በማፋጠን ስልጣኑ የተራዘመ የመሰለው የቀጠናው ታማሚ ኮሎኔል በተፈጠረው ቀውስ ዙሪያ ለመነጋገር የተጠራ ስብሰባም አሻፈረኝ አልገኝም በማለት ጭራሽ ድሮን ታጠቂያለሁ በሚል የቂሎች እብሪት ኮሜዲያኖቹን እነ ብርሃኑ ጁላንና አበባው ታደሰን ከፊት አሰልፎ ይዋጣልን እያለ ይገኛል አገር ውስጥ የፈጠረው ቀውስ ወገቡን ሰብሮ መላዋሻ ሲያሳጣው በለመደው ጠባብ ስሌት ከናታ አገሩ ሶማሊያ ያቆረፈ አካባቢ ሄዶ እንደ ገለልተኛ አገር ወልን መፈራረም ዲፕሎማሲያዊ ቀውስን መጋበዝ አካባቢያዊና ዓለም አቀፋዊ ስምምነቶችን መጣስ መሆኑ እየታወቀ ኮሎኔሉ ጦርነት ያስፈልገኛል ማለቱን እንጂ ጉዳዩ ወደብን የሚመለከት አይደለም አገዛዙን ይዞ ያለበትን አገር በሱዳን የከሚያስወርር ታሪካዊ ካህዲ ከዚህ የተለየ ምንስ መጠበቅ ይቻላል ኢትዮጵያን አፍርሶ ለጠባብ የኦሮሞ ማቅዱ ቅርጫ ሊያደርጋት የተመኛትን አገር ጊዜው አጥሮበት ማንቁርቱን ሊያንቅ እየተቃረበ ያለው የፋኖ ህዝባዊ ኃይል ከንቱ ሊያደርግበት መሆኑ እየታየው ጸብን በደላላ እንዲሉ ሶማሊላንድን መጠቀሚያ ሊያደርግ ሲውተረተር ይታያል የብዙ ቋንቋይቱን አገር በአፓርታይድ መዋቅር አስገብቶ የአማራን ዘር ለማጥፋት ዘመቻ ከፍቶባታል አማራው ማህበረሰብ ላይ በፍጅት ላይ ፍጅት ጦርነት ላይ ጦርነት ቀውስ ላይ ቀውስ ማፈናቀል ላይ ማፈናቀል ወዘተ ሁሉንም በአንድ ላይ እያደረሰበት ይገኛል በሙስና ላይ ሙስና የነገሰባት አዲስ አበባም በእለት ተእለት የኑሮ ውድነት እየተጠበሰ ባለበት መሬት የግሉ ባልሆነበት የትየለሌ የቤት ግብር ተጭኖበታል በሽሮ ሜዳ የባህል ልብስ በመሸጥ የሚተዳደሩ ብዛት ያላቸው ነጋዴዎችን ሱቅ ዘግቶ ንብረታቸውን ዘርፏል ሸቀሎ አዳሪው የሚዋከብበት የእምነት ነጻነት የተገፈፈበት አባት አርበኞች ሰንደቃቸውን ከፍ አድርገው ወራሪን ተዋግተው ድል ነስተው ነጻነቷን ያቆዩበትን የኢትዮጵያ ሰንደቅ ዓላማ የጥቁር ሰላቱ የተሰማራባት አዲስ አበባ ነዋሪው በየቀኑ የሚዋከብበት የሚታፈንበት አድራሻው የሚጠፋበት አማራው ከስራ ገበታ ታግቶ በማጎሪያ ካምፕ የሚሰቃይበት የአዲስ አበባዋ የኦነግ ወይጦ ከንቲባ ተብዬ ተቋሚ ሰላይና አፋኝ ሺዎችን አደራጅታ ያስተማራችበት አንድ ለንጹህ ክርስቲናና ለነፍስ ያደሩ የሃይማኖት አባት ሀቁን በመመስከራቸው ዜጎቿን አገራቸውን ታደጉ በማለታቸው የኦሮሞማው ቁንጮ ይወገዙልኝ በሚል ጥምቀት በዓልን ደህንነት ታያሽ በማድረግ የሃይማኖት መሪዎችን እጅ ለመጠምዘዝ ሞክሯል የአርመኒው አማካሪ ጭራቆ ዲያቆንም አንድ ቀን ገመድ ባንገቱ እስኪገባ በማሽቃበጡ ቀጥሏል ጆሮ መስጠት ላለበት የህዝብ ወገኖች ጀርባችን ላስመሳይና ሆዳም ሞራን ቦታ ሰጥተን ያገራችን እጣ የትናንት ወዲያውን ከትናንቱ የትናንቱን ካሁኑ ተረኛ በማወዳደር አንድን አምባገነን ከሌላው አንድን ዘረኛ ከሌላው በማወዳደር ከዚህ የባሰ አይመጣም ይላል በራሳችን ላይ ያመጣነው መቅሰፍት የሞት አፋፍ ላይ አድርሶናል አንዱ የግፋ ገዛዝ ያደባየውን አገራዊ ኢኮኖሚ ቀጣዩ እያደቀቀው ሀገራችን ረሃብተኛ ኮሩና ታታሪ ዜጎቿ ተመጽዋች ሆነዋል። በስደት ለአረብ ቱጃሮች ባርነት ተዳርገዋል። የነሱ ሹም የሆነውና አገራቸውን የገደለው ኮሎኔልም ለትውልዷ ስራ ይፈጥራል ተብሎ አይተበቀምና ኢትዮጵያውያንን በማዋረድ ርካታ ስለሚያገኝ ወጣት ሴቶችን በባዶ ተስፋ በመደለል ባለፈው አመት ሚያዚያ 100 ሺዎችን ሊያጋግዝ ከሳውዲ መስማማቱንና መልመላ ማካሄዱን ቢታወስ ነው። አገርን ለማፍረስ የተሾሙ ናቸውና ትውልድን መግደል የዚሁ ዓለማቸው ተቀዳሚ ተግባር ነው። ኢትዮጵያን ጠሉ ፕሮፌሰር የትምህርት ሚኒስቴር የሆነበት ሚስጥር ይኸው ነው። ለጠላት መጋኛ ለህዝብ ግን አለኝታ የሆነውን የፋኖ ህዝባዊ ኃይል ደግፈን ፋኖ ሆነን መገኘት በያለንበት በእቡ ተደራጅተን አረመኔውን አገዛዝ ቀለበት ውስጥ በማስገባት እስከ ወዲያኛው ልንሸኘውና በቦታው አገር ወዳዱን ያሳተፈ ጊዜያዊ ህዝባዊ ሽግግር መንግስት ሊቋቋም ይገባል። ይህን ለማድረግ ቆርጠን ስንነሳ መንገዱ አልጋ ባልጋ እንደማይሆንና ያለ መስዋዕት ነጻነት የማይታሰብ መሆኑን አስቀድሞ መረዳትን ግድ ይላል። ያንድ አገር ህዝብ የስልጣን ባለቤት የሚሆንበትን ስርዓት ለማምጣት ዓላማው አድርጎ ሲነሳ በርግጠኝነት የሚያውቀው የሚፈልገውን ህዝባዊ ዴሞክራሲያዊ ስርዓትን ግቡ አድርጎ መታገሉን እንጂ ዓላማውን ለማሳካት የሚወስድበትን ጊዜ በርግጠኝነት መናገር አይቻለው። በመንገድም ላይ ያጋጥሙ የሚችሉ ቀውሶችን አሮጌውንና የበሰበሰውን ፍራተ ማህበር ለማስቀጠል በአዲስ መልክ ሊከሰቱ የሚችሉ ሳንካዎችን አንጃዎችን የህዝብን ጥያቄ ታከው ድምጹን ቀምተው በመጮህ ለውጥን አግተው አሮጌውን ፍራት አዲስ አስመስለው ሊሸጡልን የሚነሱ አስመሳይ ምሁራንን ከእውነተኛ ከህዝብ ወገኖች ለይቶ ማወቅ ግድ ይላል። ታፍኖ መኖር ያመጣውን ዝምታ ከመረጋጋት ፈርቶና ተሸማቆ መኖርን ከሰላም ጋር ማምታታት ሆድን በጎመን ቢደልሉት ጉልበት በዳገት እንዲሉ ራስን ማታለል ነው። እውነተኛ ሰላም የነጻነትና የፍትህ ውጤት ነው። በመሆኑም ፍትህና ነጻነት ደግሞ ካፈጮሌ መሪዎች የሚለገሱ ጸጋዎች ሳይሆኑ የቆራት ትግልና መስዋዕትነት ውጤቶች ናቸው። በመሆኑም እንደ አይበገሪዎቹ ኢትዮጵያውያን አባቶቻችን ጎሳ ሃይማኖት ጾታ ትልቅና ትንሽ ሳንል ባንድነት ተነስተን አገራችንን እናድን። ከውስጥ ሆኖ ወኔያችንን የሚሰልበውንና የሚያስጠቃንን ባንዳና ሹፍራኪ እናጽዳ። የዜግነት ክብራችን እናስመልስ ዘንድ ዛሬውኑ እንምከር። የፋኖ አርበኞችን በሚቻለን ሁሉ እንርዳ፣ እንደግፍ። አቅም የፈቀደልን ተቀላቅለን እንታገል። በሌሎቻችን በሚስጥርም ሆነ በሌላ እንዳመችነቱ በመደራጀት እንታገል። ይህን ካላደረግን ሁሉም ነገር የፈቃዳችን ውጤት ነውና አረመኔው ዘረኛ እንዲገዛን የፈቀድነው እኛው በታሪክ ተወቃሽ በትውልድም ተጠያቂ እኛው ዜጎቿ ነን። ሞት ለዘረኞች፣ ድል ለአርበኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ። ይድረስ ለፍኖተ ዴሞክራሲ ኢትዮጵያ አንድነት ድምጽን አድማጮች በሙሉ እንደምን ሰንብታችኋል? ሰውራበይ ከለታት አንድ ቀን የኮሎኔሉ ሰርግና ምላሽ አፍላ በነበረበት ሰሞን ፌስቡክ ላይ ያየሁት መፈክር እንዲህ በሚል ነበር የጀመረው። የጠላህ ይጠላ ዘመንህ ይለምልም ይላል። ለአብይ አህመድ መሆኑ ነው። ቀጥሎም ሰላም ይብዛ የጠላህ ይጠላ ለዘላለም ግዛ እያለ ይቀጥላል። የጠላህ ይጠላ ዘመንህ ይለምልም ብሎ ነገር ላንድ ነፍሰ ገዳይ ይገባዋል ትላላችሁ? ስንቶች እያለቀሱ ስንቶች እየተፈናቀሉና በማንነታቸው እየተሰቃዩና እየተገደሉ ባሉባት አገር ውስጥ ተጠያቂ መሆን ለሚገባው ጎጠኛሹም ሰላምህ ይብዛ የጠላህ ይጠላ ለዘላለም ግዛ ብሎ መፈክር ማሰማት ምን ማለት ነው? ታዲያ ሆድ በባሰኝ ቁጥርና ለደካሞች ሳይሆን ጊዜ ላነሳቸው ባለስልጣኖች ባለጸጎች የሚያሸረግዱ ህሊና ቢሰዎች ባየው ቁጥር ሰው ማለት ሰው በጠፋበት ጊዜ ሰው ሆኖ መገኘት ነው የሚለው አባባል ብሶቴን በሚገባ ይገልጽልኛል ባይ ነኝ። አገር ሲያረጅ ጃርት ያፈራል የሚለው በሂልም እንዲሁ እንደ ኮሎኔሉ አይነት ጃርቶችን የሚያጣቀስ መሆኑን ስረዳ ነፍሴ ተስናናለች። ያረጀ ባድማ አረሙ ብዙ ነው። እህሉን አጫጭቶ የሚያርገው ሙጃ ነው እንደሚባለው ሁሉ እንደነኛ አይነት አድርባዎች ለአረመኔዎች እንዲስ ያሸረግዱ ሳይ ሰውራበኝ ብል አትፍረዱብኝ። ሌላው ጋኖች አለቁና ምንጨቶች ጋን ሆኑ የሚለው ሲሆን ስንትና ስንት ጀግኖቻችንና የነጻነት አርበኞችን ባፈራች አገር ውስጥ ዛሬ አገር ኢትዮጵያ በድኩማን ካድሪዎች ተወራና ረክሳ ማየቱ በራሱ ያናድዳል። ስለሆነም ጋኖች አለቁና ምንጨቶች ጋን ሆኑ የሚለው አገላለጽ በጣም የሚያረካኝ ስላቅ ነው ማለት ነው። ማለትም ህሊናቸውን ሽጠው ከሰው ተራ ወርደው ተዋርደው አስከሬን እየቆጠሩ ደሞዝ የሚበሉ ቁጭ ብዬ ካድሬዎችንና አድናቂዎቻቸውን የሚገልጽ ስላቅ ስለሆነ ባጭሩ ይህን ሁሉ ስላቅና አባባል እየሰማን ማደጋችን በራሱ ትልቅ ጥበብና የህይወት መመሪያችን መሆን አለበት ባይ ነኝ። ለአባቶቻችንና ለእናቶቻችን ምስጋና ይግባቸው። ይህ ጥበብና ብሂል ደግሞ ሰው ባገሩ ቢበላሬት ቢበላ መቅመቆ ይከበር የለም ወይ ሰውነቱ ታውቆ በሚል ለሰው ልጅ ከሀገር የበለጠ ምንም አይነት ኩራትና ክብር የለም ብሎ የሚገልጸው ስንኝ ነው። በአገርና በወገን ላይ እምነት ጥሎ በሰላምና በደስታ መኖርን የመሰለ ታላቅ ስጦታ የለም። ይህን ተፈጥሯዊ የሰው ጸጋ የሚያኮላሸው ደግሞ ሰው ራሱ ነው። በተለይም በስልጣን የባለጉና በሙስና የሰከሩ ባለስልጣኖች አገር አርጅቶ ሰው ተበላሽቶ ህይወት መቅኗን አጣ ስቃይ የበዛበት ዘመን የሚመጣው በእነዚሁ ባለጌዎች አይደል? አዎ፣ ለእነዚህ ሁሉ በደልና ግፍ ተጠያቂ ደግሞ አገር ህዝብና ባድማችን ሳይሆኑ ሰው ራሱ መሆኑ ሲታወቅ በሰው ልጅ ላይ ማዘንህ አይቀርም። በተለይም በኃላፊነት በተቀመጡት ባለስልጣኖችና በሚፈጥሩት ስርዓትም ላይ። ታዲያ ሰው በጠፋበት ዘመን ሰው ሆኖ መገኘት በራሱ ታላቅ ስጦታ ነው የሚባለው ይህን ተገንዝበው የተነሱ የነጻነት አርበኞች በመድረኩ ሲከሰቱ ነው ማለት ነው። ሰው እንደ እንጨት ተሰባሪ ነው እንዲሉ አመስግነው ሳታበቃ የሚበላሸውን ሰው ሳትጨምር የነኝህን የቁርጥቃል ልጆች አለና ብለው ጠላትንና ጠላት ባጠላው አውድ ላይ አቋም ወስደው ሲፋለሙ ስታይ ተስፋ ተሰንቃለ ማለት ነው። የእናት ሆድ ዝንጉርጉር ነው እንዲሉ ሰውና መሰል አውሬዎችን የሚፈጥረው ማህፀንም ጥሎበት ሁለቱም ልጆቼ ናቸው ይልና ግን ብሎ ይቀራል። ታዲያ ይህን ዝብርቅርቅ ያለ ክስተት እንዴት ይገልጻል ብላችሁ ነው? ባጭሩ አባቶቻችን ይህን አይነት ዝብርቅርቅ ያለ ክስተት ሲያጋጥማቸው ወይ ስምንተኛው ሺህ ብለው ያልፉታል። ማለትም ወይ ስምንተኛ ሺህ ብለው ሲጀምሩ ሌላ ሳይሆን ከንቱ ብኩንና አመለ ትንሽ ሰዎችን ለማጣጣልና ለማሳጣትም ጭምር መሆኑን የሚገባን ዛሬ ነው። ታዲያ ይህን ሁሉ እያየንና እየሰማን እኛስ ምን እንበል? ያው በእኛ ላይ ደርሶስና ደግሞ እኛም በተራችን አይድሜ እድሜ ዘልዛላ ነው ብለን መሳረቃችን አልቀረልንም ማለት ነው። እኛም መፍትሄው ምንድነው ብሎ ለሚጠይቅ ሰው መልሱ ባጭሩ ከድጡ ወደ ማጡ የሆነው ዘመናችን ባስቸኳይ መቀልበስ አለበት ነው። እንዴት ሰው ሰውነቱን ረስቶ በዘርና በሃይማኖት ማስላት የጀመረውን ጎሰኛ ማስወገድ? በስምንተኛው ሺህ የተፈጠረውን ሰው መሰል አውሬ ቄሮ ብለው ጠርተውታል አይደል? ቄሮን ማስወገድ። የቄሮን አዝማች የሚያዳንቅ ሁሉ ግማሽ ሰው ግማሽ አውሬ እንጂ ሙሉ ሰው ሊሆን አይችልምና እርሱንም በተቻለ መጠን ሰው እንዲሆን ማስተማር። ዛሬ ቄሮን አዝምቶ ተዋህዶዎችንና አማራዎችን እያስፋጀ ያለውን የፖለቲካ ባተሌ ጥግ ማስያዝና እያዳነቁ ያሉት ሁሉ ነገ መጠየቃቸው አይቀሬ መሆኑን ማስታወቅና አደብ ማስያዝ። ሰው ራበኝ። መይሳው ነኝ ከምዕራብ አሜሪካ። በኢህአፓ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች በሙሉ ሰላምና ጤና ለሁላችሁ ይሁን። ውድ ወገኖቼ የዛሬ አስተያየቴ የማንነታችን መገለጫ የሆነውን አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን እናስከብር የሚል ይሆናል። ወደ ዋናው ጉዳይ ከመግባቴ በፊት ለኦርቶዶክስ እምነት ተከታዮች እንኳን ለከተራና ለጥምቀት በዓል አደረሳችሁ። ኢትዮጵያ ሀገራችን በሳይንስ አዊ ምርምር የሰው ዘር መገኛ የስልጣኔ መሰረት በአለም ከማንኛውም አገር በፊት አገር የማስተዳደር ጥበብ ያላት በአለም ካሉ አገራት በፊት የማንነት መገለጫ የሆነውን ሰንደቅ ዓላማ ያዘጋጀች በመጽሐፍ ቅዱስ በአለም ውስጥ ካሉት አገሮች በላይ ስሟ የተጻፈ የነብዩ ሙሴ ጸሎት የሚገኝባት እግዚአብሔር ሰውን በመልኩ ሰርቶ ካስቀመጠበት ከኤደን ገነት ሁለት ወደ ወንዞች የሚያጠጧትና እግዚአብሔር የሚወዳት አገር ናት። በ1888 ዓመተ ምህረት በአጼ ምኒልክና በንግስት ጣይቱ የሚመራው ያድዋ ጦርነት ወቅት ነጮች ጥቁሮችን ዝቅ አድርገው በሚመለከቱበት ዘመን በትዕቢት በዘመናዊ የጦር ኃይልና መሳሪያ ብልጫ እንዲሁም በምዕራባውያን ድጋፍ በአገራችን ላይ ጣሊያን ወረራ ባካሄደበት አርበኞቹ የኢትዮጵያ ሰራዊት የያዙት ሰንደቅ ዓላማ አረንጓዴ ቢጫ ቀይ ቀለማትን ይዘው የጣሊያንን እብጠት አስተንፍሰው ጦርነቱን በስድስት ሰዓት ውጊያ በድል አጠናቀዋል። ከዚያን ጊዜ ጀምሮ ኢትዮጵያ የኢትዮጵያ ህዝብና የኢትዮጵያ ሰንደቅ ዓላማ ሆነው ቆይተዋል። ግብጽ፣ ቱርክ፣ ሶማሊያና ሌሎች ኢትዮጵያን ለመውረር የሞከሩ ይህን ሰንደቅ ዓላማ በያዙ በኢትዮጵያ ሰራዊትና በጸሎት እግዚአብሔርን በምኒልክ አደባባይ የሚገኘው የጊዮርጊስ ቤተክርስቲያን ጽላት ቀሳውስትና በወቅቱ የነበሩት ጳጳስ በለመኑት ጸሎት ተሸንፈዋል። ነጮች ኢትዮጵያን እንዲወር በበርሊን ኮንፈረንስ የመደቡት ጣሊያን በመሸነፉ በኮንፈረንሱ የነበሩት ነጮች ተዋርደዋል። በኢትዮጵያ ላይ አመቺ ሁኔታ ሲገኝ ተግባር ላይ የሚያውሉትም ቂም ይዘው ቆይተዋል። ቂማቸውንም ለመወጣትና ኢትዮጵያን ለማጥቃት ሻቢያ፣ ወያኔ፣ ኦነግና ሌሎች የኢትዮጵያ የውስጥ ጠላቶችን አደራጅተውና በሁሉም ረገድ እርዳታ አድርገው በአገራችን ላይ ጥፋት መልክተኞቻቸውን አሰማርተዋል። በውዱ ሰንደቅ ዓላማ መሃል ላይ የሰይጣን ምልክት አድርገዋል። ህዝብም ይህን ሰንደቅ ዓላማ እንዳይስተካከሏል። በህዝብ የተዘጋጀና የጸደቀ ሉዓላዊ ያገሪቱ ህግ የለም። ያለው የወያኔ ሰነድ ህጋራዊት ነው። ያገርና የህዝብ ሉዓላዊነት አይከበርም። ሰሞኑን የጥምቀት በዓልን ምክንያት ከሱቆ ዜጎች ሰርተው እንዳይኖሩና ህዝብ ሰንደቁን ይዞ እንዳይገኝ እየተደረገ ነው። ይህ የራሱን ጥላ የማያምን አገዛዝ በቀንና ሌሊት በአዲስ አበባ መኪናዎችንና ቤቶችን እየበረበረና እያፈሰ ወደ አልታወቁ ማጎሪያ ቤቶች እየወሰደ ይገኛል። ይህን ጸረ ህዝብ የሆነ ወንጀልን መቃወም ያስፈልጋል። ሰንደቅ ዓላማችን ሉዓላዊ የሆነ ህዝብ ህግን ያገርና ህዝብ ሉዓላዊነትን የሚያስከብረው ህዝብ በጋራ ትግል አብይንና አገዛዙን በማስወገድ ብቻ ነው። ይህን ከግብ ለማድረስ ኢትዮጵያውያን ሁሉ በውስጥም ሆነ በውጭ ያሉት ጣላትን ለይተው ለህልውናው እየታገለ ካለው ያማራ ህዝብና ያማራ ህዝባዊ ኃይል ፋኖ በሐሳብ በገንዘብ በተለያዩ ቃዎች በመደገፍ ከጎናቸው መቆም ነው። ይህ ኢትዮጵያን ለማዳን ብቸኛ አማራጭና ግዴታ ነው። እንዲሁም ኢትዮጵያዊ ሁሉ ለሀገርና ለህዝብ የሚሰሩትን ድርጅቶች እንደ ኢሃፓ ያሉትን መርዳት ያስፈልገናል። በያፓስም የሚነግደውን ያብይ ተላላኪ የሆነውን በአገር ውስጥ አዲስ አበባ ያለውን አንጃ መለየት ለትግሉ ጥራት አስፈልጊ ነው። ህዝብ እንዳያታልሉ እነሱንና በተቃዋሚ ስም ራሳቸውን ተፎካካሪ ነን የሚሉትንና ኢዜማን መለየት በጠላትነት ጎራ መታገል ግድ ነው። አስቀድሞ ማስወገድ አሾክሾክዩን ነው የሚል ብሂል አለ። በተግባር ላይ እናውል። መገናኛ ብዙሃን ለነዚህ የትግል ጸሮች ቦታ መስጠትን ቢያቆሙ ለትግሩ ይረዳል። ለኢትዮጵያ ህዝብና ያፓ የህዝብ የጋራ ትግል አቸናፊ ነው። ዛሬኛውን አብይንና አገዛዙን ለማስወገድና ኢትዮጵያንና ህዝቧን ለማዳን ፋኖን መደገፍ ተገቢ ነው። ድርድርና ሽምግልና የጠላት አጀንዳ በመሆኑ ቦታ ሳይሰጥ መታገል ግዴታ ነው። ሰንደቅ ዓላማችንን ክብራችን ነውና በትግል እናስከብር። አብይና አገዛዙ ይውደሙ። አብይ አገዛዙ የሀገራችን ቁርጠኛ ጠላቶች የኢትዮጵያ የቅርብና የሩቅ ጠላት አገሮች ተላላኪዎች ናቸው ሲሉ ይህን መልእክት ያደረሱን መምህር ዳዊት ሱጌቦ ከዝዋይ ናቸው። ይድረስ ለፍኖተ ዲሞክራሲ ሬዲዮ። በወያኔው ካድሬ ባባ ጳውሎስ መዳፍ ስር ሆኖ ህልውናው ውርርድ የሚገባበት ሆኖ የቆየው ሲኖዶስ ታጥቦ ጭቃ ሆኗል። አልታደልንም ብንል ምንም ስህተት አይኖረንም። በአብይ መንጋ ጸረ ኦርቶዶክስ ድርጊቶችና የመፍት ጥሰቶች ተቆጥተው ተነሳሱስነት ከመጋረጃ በስተጀርባ ከዘረኛ ፈንጋጭ ጳጳስ ነንባዎች ጋር ተመሳጥረው የህዝቡን ትግል አፍነውታል። ፈርተነው የነበረው ደርሷል። ድሮም እጁን የሰጠና ግዳጁን የረሳ ቡድን መፍት አስጠባቂ ይሆናል ብሎ መመኘት ስህተት ነበር። ስንቱን ምዕመናን አስጨርሰው ካህን በየአደባባዩ ሲንገላታና በጥፊ ሲመታካየን በኋላ እንዴት ተገልብጠው ለጸረ ሃይማኖት ኮሎኔል እጅ ይሰጣሉ? የመሐይሙ ሽመልስ አብዲሳ ድንፋታ የአብይ ባለጌ ቀረብቶ አስፈራርቷቸው ነው? ከሆነ መቼም ባያሌው ያሳዝናል። የቄሮው መንጋና የነጃዋር ሎሌ ሰይጣን ቄስን ጳጳስ ብለው ከተቀበሉ ውግዘቱ በእነሱ ላይ ነው። ለእምነቱ የተሰዋው ደም በእነሱ እጅ ላይ ነው። መፍትሄው ደግሞ እዚያው እነሱ በለመዱት ካገዛዙ ጋር እንዲጎነባበሱ ትቶ ምዕመናኑን ለቀጣይ ትግል ማነሳሳትና ለቤተ ክርስቲያኗም ዘላቂ መፍትሄ ማስገኘት ነው ሲሉ ኢትዮጵያ አላዛ ከደብረ ብርሃን ኢትዮጵያ ድብደባቸውን አጠቃለዋል። የተከበራችሁ የፍኖተ ዲሞክራሲ የኢሃፓ ሬዲዮ አዘጋጆችና አድማጮች እንደምን ሰነበታችሁ? ወድ ፍኖቶች ምንም እንኳን ባለፉት 40 አመታት ባገርና ወገን ላይ ያልደረሰ መከራና ሰቆቃ አለ ባይባልም ይበልጥ የሚያመው ደግሞ ያሁኑ አገዛዝ አረመኔነት ያለፉትን የሚያስነቅ መሆኑ በህዝብ ላይ በተለይም አማራው ላይ ያፋሩ የጋምቤላው የጉራጌው በተዋህዶ እምነት ተከታዮች ወዘተ ሳንዘነጋ እየወረደ ያለው መከራ ምን አስተቃቂ ደረጃ እንደደረሰ ስናይ እውነት ከ110 ሚሊዮን በላይ የሚገመት የህዝብ ብዛት ያላት አገር ይህ እንዲሆን ፈቀደች ወይ ብለን መጠየቅ እንገደዳለን። ወደ መናገሻዋ ሄደው መታከም፣ መገበያየት፣ ቤተሰብ መጠየቅ ወዘተ ታግደዋል። ወለጋን በደማቸው አቅልተዋል። በሸዋ ከተሞችን በሸዋ ከተሞች ባድማ ሆነዋል። ብዙ ተፈሽተዋል። በመቶ ሺዎችም ተፈናቅለዋል። ሸገር በሚሏቸው አዲስ አበባ ዙሪያ ባሉ ከተሞች ቤታቸውን አፍርሰው ሀብታቸውን ዘርፈው ሜዳ ላይ ለወደቁ ሰለባዎቻቸው ቤት ያከራየን የብዙ ሺህ ብር መቀጮ መጣላቸው፣ በአዲስ አበባ ከተማ ቤቶችን እየለዩ በማፍረስ መጠመዳቸው፣ በተለያዩ የሙያ ዘርፍ የተሰማራውን አማራ ከአዲስ አበባ ለማስወጣት መመሪያ ማውረዱንና ከባንክ ገንዘባቸውንም እንዳያወጡ ማገዱን፣ ብዙ ሺህ ኦርቶዶክስ ምዕመናን ጥቁር በመልበሳቸው አፍኖ ወስዶ በአዋሽ በረሃ እያሰቃያቸው መሆኑን፣ የብልግናው ቁንጮ አረመኔው አብይ ወልቃይትና ራያን በወያኔ እጅ መልሶ ለማስገባት ከትግራይ አምጥቶ በወልቃይት ሊያሰፈር የሚፈልገውን የትግራይ ነዋሪ በተመለከተ እንደናገኘው ተሻገርና መሰል የአማራ መጋዣዎች የአካባቢውን መሪዎች እንዲያስማሙ ልኮ ጉዳዩ ሲከሽፍበት እስከ ሚያዝያ መጨረሻ ድረስ ከ200,000 በላይ የትግራይ ተወላጆችን በአካባቢው አስፍሩ የሚል ቀጭን ትዕዛዝ አስተላልፏል። የአብይ ዘረኝነት ክርፋቱ ከአገር አልፎ ባህር ማዶን ሳይቀር አጥኖታል። በመሆኑም የለመደውን ጭብጨባ ሳይሆን ቁጣን ቀስቅሶበታል። በአገር ውስጥስ ባንዶችና ሆዳሞች ታሪካዊውን ወንጀል ባለቤት መሆናቸው ታሪክ የመዘገበው ሐቅ መሆኑ የታወቀ ነው። ባዕዳን የኢትዮጵያ ጠላቶች ለመሆኑ አማራው ላይ ያዩት ኃጢአት ምን ቢሆን ነው ተነጥሎ እንዲያልቅ ለወንጀለኞቹ ለወያኔና የጦስ ልጁ ለሆነው ለአገር በቀል ዘረኛ ጥብቅና ከመቆም አልፈው ዜናው እንኳን እንዳይወጣ ያፈኑት ለሚለው እርግጠኛ ባልሆንም ምናልባት ከብዙዎቹ በፊት መንግስታዊ አስተዳደርን የፊደል የቅኔና ዜማን ባለቤት በመሆኑ በቅኝ አልገዛም፣ ለሃያላን ትምክህት አንገቴን አልደፋም፣ ባህሌን ሃይማኖቴንና ማንነቴን አላስነካም ስላለ ለመርዝ ጭሳችሁ እጅግ ለዘመነው የአየር ምድር ጦራችሁ አልንበረከክም ስላለ ቂም ተቋጥሮበት ሴራ ተሸርቦበት ከሆነ የአገሩን በሬ በአገሩ ሰርዶ በሚለው ብሂል የራሳችንን ጠማማዎች አሰማርተው በሐሰተኛ ትርክት አደራጅተው ላይላዩን የመብት ተቆርቋሪ መስለው በስውር እጆቻቸው ዜጎችን በብሔር በሃይማኖትና ቋንቋ ማለያየትን አማራው ላይ መነሳሳትን አግዘው ከሆነ ግን ሌላው ቢቀር በታሪክ ፊት የመጠየቁን ድርሻ ማንም አይወስድባቸውም ባይ ነኝ። ወያኔ ራሱ በጀመረው የእልቂትና ወድመት ጦርነት ወታደራዊ ጉሮሮው ሊዘጋና ሊያልቅለት ሲል ሁሌም ደርሶ ከሞት የሚያድነው ጠቅላይ ሚኒስትሬን ተብዬ ብልግና ቁንጮ መሆኑ እየታወቀ ሰላም ወረደ በሚል አየሩን ያጣበቡ ግልብ ያገዛዙ አጫፋሪዎች ከባድም ተባለ ቀላል ወያኔ መሳሪያ አላወረደም። ይሄ ሰላም ስምምነት በሚል ያራገቡት ፕሮፓጋንዳ ከመጀመሪያው ወያኔን ለማዳን የተሰራ ድራማ ውጭ ሌላ እንዳልነበረ ሰሞኑን የትግራይ ግዚያዊ መንግስት የትግራይ መከላከያ ኃይል በሚል ሽፋን ወያኔ በሌላ ጭንብል ያምታታይ ሞክር እንጂ አሁንም ያለውና የፈረደበት የትግራይ ህዝብ ጀርባ የማይወርደው አሪዮስ ወያኔ ነው። ሰሞኑን ይህንኑ በዚሁ ጭንብል ስሙ ይፋ ያደረገው የግዚያዊ መንግስት የማቋቋሙን ተግባር እንዳጠናቀቀ የመጀመሪያ ስራው የሚሆነው የትግራይ ሉዓላዊ ግዛቶች ወልቃይትና ራያን ማለቱ ነው ማስመለስ ነው ብሏል። መቼም ይህ በአማራው ላይ አራተኛ ዙር ጦርነት ከማወጅ ሌላ በምንም ሊወሰድ አይችልም። አብይ የሚሉት ዘረኛ ንጉስ ከማሪዮስ በሺዎች የሚቆጠሩ የደቡብ ሱዳን ታጣቂዎችን ወደ ጋምቤላ አስገብቶ ዘርን እንዳላስፈጅቶ የማዕድን ሀብት ያላትን መሬት በኦሮሞማው መዳፊያ ለማስገባት የዘር ማጥፋት ያካሄደ ሲሆን በምዕራብ ኢትዮጵያም የጎንደርን መሬት በሱዳን ጦር እንዲያስፈቅዶ አማራውን ከሶስት አቅጣጫ ከቦለ በውጋትና የአገሪቱን ሉዓላዊ ግዛትም ለፖለቲካ ፍላጎት ማራመጃ አሳልፎ መስጠቱ የሚያሳየው ይህ ዳግማዊ ግራኝ አሁኑኑ ታግለን ካላስወገድነው ኢትዮጵያን አፍርሶ ከጠላቶቿ እጅ ሜዳሊያ ሲሸለም የሚታየው የትንሾች ሁሉ ትንሽ ቢሆንም የትም አይደርስም ብሎ ማናናገን አገርን ያክል ነገር የሚያሳጣ ጅልነት ነው። በመሆኑም ያብይና የወያኔ ስውር ስምምነት ይፋ ሆኗል። በፈረደበት አማራና አፋሩ ላይ ቀጣዩን ጦርነት ሊከፍቱ ሁኔታዎችን እያመቻቹ ያሉበትና ቁልፍ ሚና አላቸው የሚሏቸውን የፋኖ አርበኞችም ለማደንና ለማጥፋት ስም ዝርዝር አውጥተው በማሳደድ ላይ ናቸው። ሁለቱ ጸረ ኢትዮጵያ ኃይሎች የኃይል ሚዛኑን የበላይነት የያዙባትን አገር ለማዳን የኃይል ሚዛኑ እነዚህን ታሪካዊ መርገሞች ለማስወገድ መነሳት ያለበት የአንድነት ኃይል አገር ወዳዱ ሃይማኖቱን ወዳዱ ላባደሩ አርሶ አደሩ የመምህራን የተማሪው የባለሙያውና የምሁሩ ክፍል አንድ ሆኖ መነሳት አለበት። ዛሬ ኢትዮጵያን በአይዲዮሎጂም ሆነ በመሰል ጉዳዮች የምንለያይበት ቁንጦቱ የለንም። ዓላማችን አንድና አንድ ነው። የህልውናችን አልፋና ኦሜጋው አገርን ማዳን ነው። ይህም እውን የሚሆነው አገዛዙ በህዝብ ትግል ተገዶም ሆነ ተወግዶ አሳታፊ በሆነ የሽግግር መንግስት ሲቋቋም ነው። በመሆኑም የትግሉ አካል ከሆኑት ጉዳዮች አንዱ የፖለቲካ እስረኞችን ታግለን ማስፈታት በመሆኑ በብዙ ሺህ የሚገመቱ የፋኖ አባላት፣ አገር ወዳዶች፣ ጋዜጠኞች አገዛዙ በሃይማኖታችን ጣልቃ አይግባ ያሉ ምዕመናን ታፍ ነው ተወስደው በዘረኞች እጅ ሰቆቃ እየተቀበሉ ያሉ እስረኞችን ታግለን እናስፈታ። አንድና ሁለት ታዋቂዎችን በመፍታት ህዝብን ሊያዘናጋ የሚሞክረው አገዛዝ መወገዝ አለበት። በፋኖ አርበኞች ላይ የሚካሄደው ግድያና ፈና አሁኑኑ ይቁም። ዘረኛው አገዛዝ ከነግሳንግሱ በህዝብ ትግል ይውደም። ግርማ ገመቹ ነኝ ከናይሮቢ። ውድ ፍኖቶች እንደምን ሰምታችኋል? ህዝብን ክደው ለኮሎኔል አብይ የሰገዱት ከሃዲዎች ሁሉ ምን ተጠቀሙ? ተጎንብሰው ጫማውን ቢስሙም ከቁም ነገር ሳይቆጥራቸው ጠቅላይ ሚኒስትራችን ብለው በአደባባይ ቢረክሱለትም ምንም አልቆጠራቸው። ያባን ከተው አንጃ ሆነው የሰገዱለት ማፈሪያዎች ለምሳሌ የቀበሌን ሂሳብ ያሽቦታል ተሰጣቸው። ወያኔ የጋተውን ቂም አረሳም። እነ መራራ ጉዲናም አምቦን ለገንዘብ ሽጠው ከቅሌት ባሻገር ያገኙት ትርፍ የለም። እንደዳኛቸው ታዲዮስ ታንቱ የህዝብን ፍቅርና ከበሬታ ሲያተርፉ አብይ አብይ ይያሉት ግን ውርደትን ለብሰው ታሪክ የሚፈረዳቸው ሆነዋል። ሂሳብ ማወራረጃው ጊዜ ደርሷል። ታሪክን ስለማንረሳ አጋጣሚ ያገኘን ብለው ለተንኮል የህዝብን ጎራ ሊደባለቁ የሚጥሩትን ከሃዲዎች ወግዱን እናደርሳቸው እንጂ ደብለቅ ብለው እንዲጎዱን አንፍቀድላቸው። ወገን ነቃ ጠንቀቅን በል ሲሉ ደረጀ ብርሃኑ ጋልዶሬት ኬንያ ደብዳቤቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። Thank you.
ጥይት ባል ይወልዳል መካን ይለላታል ዘጠኝ ወር ተሸክማ ወልዳ አሳድጋ በልጆቿ የተገፈጠረችን እናት እነ ኦዴፓ ብልጽግናን ኦፌኮ ኦነግን ወያኔን እነ አስመሳይ ወዳደር ፕሮፌሰርና ዶክተርችን የፈጠረችና በእናት የምንመስላት ኢትዮጵያ ዛሬ ይወልዳል መካን ቢባልላት ሲያንሳት እንጂ በዛባት የሚያስብል አይደለም ዛሬ እነዚህ ዘረኞችና ጠባቦች ኢትዮጵያዊነታቸውንና የኢትዮጵያ ልጆች መሆናቸው ካለማፈር በአደባባይ እየነገሩን ነው። በተግባርም እያሳዩን ነው። ዛሬ እነዚህ ዘረኞችና ጠባቦች ኢትዮጵያ አገራቸውን ኢትዮጵያዊነታቸውንና የኢትዮጵያ ልጆችነታቸውን በአደባባይ ክደዋል። ወያኔ ኢህአዴግና ኦዴፓ ብልጽግና በፈረቃና በወርተረኝነት ተመሳሳይ ጸረ ኢትዮጵያ ኦርቶዶክስ ተዋህዶነታቸውን እንዲሁም ኢትዮጵያዊነን ባይ ኢትዮጵያውያን ባይ ዘመቻቸውን ተያይዘዋል። ከፋሽስታዊው ደርግ ወደ ወያኔ ኢህአዴግ ከወያኔ ኢህአዴግ ወደ ኦዴፓ ብልጽግና የተደረጉ ፍርርቆች ለኢትዮጵያ እና ለኢትዮጵያ ህዝብ ከእሳቱ ወደ ረመጡ ናቸው የሚባለው ለዚህ ነው። ለ27 ዓመታት ወያኔ በአማራው በአፋሩ በኦሮሞው በሶማሌው በጉራጌውና በተከሉ በኢትዮጵያው ያለ በፈጸማቸው ጸያፍ ተግባራቶቹ ከማዕከላዊ ስልጣን ከተገፈተረው ወያኔ ጋር መጣቃቀፍ አክንትፍ የተባለ ምራቅን መልሶ እንደመዋጥ ይቆጠራል ቢባልም ኮሎኔሉ ግን አድርጎታል። ወያኔና የኮሎኔሉ አገዛዝ በፕሪቶሪያም ሆነ በናይሮቢ ያደረጉት ስምምነት ለኢትዮጵያም ሆነ ለልጆች አንዲሁም ለቀጠናው ጠብ የሚል ነገር እንደማይኖረው ለብዙዎች ግልጽ ነበር። ጠቀሜታው ለወያኔ ለኮሎኔሉ አገዛዝና ለበላይ ጠባቂዎቻቸው አሜሪካ ብቻ ሊሆን እንደሚችል ቀድሞም የተገመተ ነበር። እንደተገመተው ለወያኔ ጊዜ ማግኛ እንደገና መደራጃና የነፍስ አድን ተግባር እንደሆነለት ዛሬ ከአደባባይ ወጥቷል። ለጊዜው የተኩስ ድምጽ አለመደመጥ የሰላም ምልክት ሊሆን አይችልም የሚለውን እውነተኛ አባባል ወደ ተግባር ሲቀየር የሚያስችል ዳርዳርታን እየተመለከትን ነው። እነሱ የፕሪቶሪያና የናይሮቢ ስምምነት እያሉ የሚጠሩት በሁለቱ ስምምነት ፈርሷል። በስምምነታቸው መሰረት ወያኔን ያገለለ ሁሉን አሳታፊ የሆነ መንግስት በትግራይ ይቋቋማል። የወያኔ ታጣቂዎች ለተሐድሶ ወደ ካምፕ ይገባሉ። ወያኔ ታጠቀውን መሳሪያ ይፈታል ወዘተ የሚሉ ስምምነቶች ፈርሰዋል። ወጣው በመከላከያ ኃይል ያዛል የሚለው ውሳኔ ተሽሮ ኮሎኔሉ የመከላከያ ኃይሉን ጠራርጎ ከትግራይ መድረስ ወጥቷል። ወያኔ ዛሬም እንደተላንቱ አይኑን ከሁመራ ወልቃይት ከዋግ ከራያና ከአፋር ያበላ መሪቶች ላይ አልተነቀለም። ለአራተኛ ዙር ወረራ ዱብ ዱብ እያለ ነው። ዱብ ዱብ ብቻ አይደለም ትንኮሳዎችንም እየፈጸመ ይገኛል። ወያኔና ኮሎኔሉ በፕሪቶሪያውና ናይሮቢው ስምምነት ብቻ አላቆሙም። ሐላላ ላይ ያደረጉትን ስምምነት በተቀናጀና በተባበረ መንገድ ለመተግበር እየተሯሯጡ ነው። ወያኔ በሰሜን ኮሎኔሉና እና ኦነግ በደቡብ አቅጣጫ የአማራውን ህዝብ ከከበባ ውስጥ በማስገባት ውል ፈጽመዋል። ለጸረ ኢትዮጵያ ዓላማችን ጋሪጣ የሚሆንብንን የአማራ ህዝብ ከከበባ ውስጥ አስገብተን ድምጥማጡን እናጠፋለን። ትልማቸው ወደ ተግባር መቀየሪያ ውጥናቸው መሆኑን ልብ ይሏል። አማራውን አስቀድሞ ማጥፋት ቀዳሚ እቅዳቸው ይሁን እንጂ ጉራጌው፣ ወላይታው፣ ሶማሌው፣ አፋሩ፣ ጋምቤላው ወዘተ የማይቀርለትና ተራ ጠባቂ መሆኑንም ልብ ያለው ልብ ያድርግ ማለቱ አስፈላጊም ተገቢም ነው። በሌላ በኩል ኮሎኔሉና ጣምራ ኃይሎቹ እነ ኦነግ፣ ኦፌኮ፣ ሸኔ ቅብጥር ሴዛሬ ስልጣኑንም መከላከያውንም ባንኩንም መገናኛውንም ወዘተ ይዘነዋልና አርፋችሁ ተቀመጡ እያሉን ነው። ወታደራዊ ደርግ ህዝብን ጨፍጭፎ ስልጣኑን አስቀጥሏል። እኛም እናደርገዋለንም ብሎናል። በኦርቶዶክስ ተዋህዶ ላይ የተፈጸመ መፈንቅለ ሲኖዶስ ከአድዋ በዓል አከባበር ተያይዞ በተፈጸመ የእብሪት ተግባራት የኮሎኔሉን ጸረ ኢትዮጵያነት በውስጣችን ምንም አይነት ብዥታ እንዳይኖር ቁልጭ አድርጎ አሳይቶናል። ኮሎኔሉ ከሰሞኑ በመንደኛና ባንዳ ምሁራንና የመገናኛ ብዙሃን ሰራተኞች አማካኝነት በፋኖና በኢሃፓ ላይ ዘመቻዎችን ከፍቷል። የኦሮሞ ጽንፈኞችና ጸረ ኢትዮጵያ ኃይሎች የፋኖ መደራጀት ያሳስበናል ሲሉ ይደመጣሉ። ለኮሎኔሉና ጭፍሮቹ የጎንደር መሬት በሱዳን መወረር አያሳስባቸውም። የጋምበላ ህዝብ ተደጋጋሚ ከደቡብ ሱዳን በሚመጡ የሙርሌ ጎሳዎች መወረርና መጠቃት አይጎረብታቸውም። የደቡብ ሱዳን ታጣቂዎች በደቡብ ምዕራብ ኢትዮጵያ የሚፈጽሙት ወረራና ንብረት መዝረፍ ስሜት አይሰጣቸውም። የኢትዮጵያ ሉዓላዊ ድንበር መጣስ ለነሱ ምን ተዳቸው ጉዳያቸው አይደለም። በኢትዮጵያ ላይ ጥቃት የሚከፍቱ ቡድኖች ኢትዮጵያን ለማፈራረስ ካላቸው ፍላጎት አንፃር እንደ አጋር ይመለከቷቸዋል እንጂ ጉዳት አድራሽ አድርገው አይመለከቷቸውም። የቦረና ህዝብ ከነ ብርቅዬ ከብት ዝርያዎቻቸው በረሃብ ማለቅ ምናቸውም አይደለም። በደብረ ብርሃን፣ በባህር ዳር፣ በወልዲያ፣ በቆቦ፣ በሰቆጣ፣ በአፋር፣ በደሴ ወዘተ በወያኔና ኦዴፓ ጥቃት ተፈናቅለው በመጠለያ ያሉ ኢትዮጵያውያን መራብ፣ መጠማትና መታረዝ ምናቸውም አይደለም። እነሱ ጠዋት ማታ የሚያባንናቸው የሚያቃዣቸውና የሚያስበረግጋቸው ፋኖ ነው። ፋኖ እንደነሱ ረጋ ሰራሽ ቡድን እንዳልሆነ ያውቁታል። ፋኖ እንደነሱ ዘራፊ አይደለም። ወገኑን የሚጨፈጭፍ አይደለም። መነሻውም እንደነሱ ውሸት ሳይሆን እውነት ነው። ፋኖ ወገኑን አፍኖ ገንዘብ ስጠኝ የሚል አይደለም። ፋኖ እንደነሱ ጸረ አገርና ጸረ ህዝብ ሳይሆን የአገርና የህዝብ መጠቃት ወደ ትግል ያስገባው ህዝባዊ ኃይል ነው። የፋኖ የትግል ዓላማና መርህ ህዝባዊ ነው። ለኢትዮጵያና ኢትዮጵያዊነት መታገያ አስኳል ነው። ፋኖ እንደ ወያኔ ወይም የኦሮሞ ማዘረኞች ልጆቿን ወልዳ በምትበላው ድመት የሚመሰል አይደለም። ፋኖ ኢትዮጵያዊ ትውልድን ተንከባካቢ እንጂ ገዳይ አይደለም። ፋኖ የእናቱ አምሳያ የሆነች እናት አራጅ ሳይሆን ተንከባካቢ ነው። ፋኖ የእናት አባቶቹን መልካም ተግባር የሚደግም ታሪካቸውን የሚያከብር እንጂ የሚያራክስ አይደለም። ፋኖ በዛሬ ትውልድ ብቻ ሳይሆን በነገውም ትውልድ የሚከበርና የሚዘከር ስንቅ የሰነቀ እንጂ የሚረገምና ማፈሪያ የሚሆን አይደለም። ለዚህ ነው የዛሬዎቹ ዘረኞችና አገር አፍራሾች የፋኖ ስም ሲጠራ የሚያባንናቸው። መከላከያውንም ባንኩንም ደህንነቱንም መገናኛ ብዙሃኑንም ሆነ ዳኝነቱን ሁሉ በእጃችን ይዘናል የሚሉ ዳግማዊ ወያኔ ኢህአዴጎች ልክ እንደ ፋኖ ሁሉ የኢሃፓም ስም ሲነሳ ያስጓራቸዋል፣ ያቃዣቸዋል። ለጸረ ኢሃፓ ዘመቻቸው የፋሽስታዊ ደርግ ገዳይና አስገዳዮችን አንጃ ግራንጃዎችን ባንዳ ምሁራንንም እየተጠቀሙ መሆናቸውን መመልከት ይገባል። እውነታው ግን ፋሽስታዊ ደርጎች፣ ወያኔዎች፣ ኦነጎች፣ አንጃዎች ወዘተ በኢህአፓ ላይ ከነሱ የጎደፈ የዘቀጠና የተተፋ ተግባርን ማግኘት አይችሉም ብቻ ሳይሆን የእውቀት፣ የሞራል፣ የታሪክና የህግ ብቃቱ የሌላቸው መሆኑን የኢትዮጵያ ህዝብ ጠንቅቆ የሚያውቀው ስለሆነ ማንንም ምንም ይበል ይሃባ ትላንትም የኢትዮጵያና ህዝቧ ዛሬም የኢትዮጵያና ኢትዮጵያውያን ታጋይና አታጋይ የሆነ ህዝባዊ ኃይል ነው። ፋሽስታዊ ድርጊ ወያኔ ሆነ ኮሎኔሉና አገዛዙ ጠፍቷል ተቀብሯል የሚሉት ይሃባ ዛሬ ለምን እንደሚያባንናቸውና ለምን እንደሚያስቀጃቸው ፍቺውንና መልእክቱን ለኢትዮጵያ ህዝብ ተወዋለው። በዘረኞችና ጸረ ኢትዮጵያ ኃይሎች ተልእኮ ተቀብሎ የሚላክ የጥፋት መልእክተኛ ላኪውን መስሎ የላኪውን መርህና ዘዴ ተከትሎ እንደሚላክ መጠራጠር አያሻም። ስለ ይሃባ የሚጻፍና የሚናገሩ ሁሉ ልክ እንደ ላኪዎቻቸው ውሸትና የውሸት ፍርክትን መሰረት አድርገው ነው። የኢህአፓን መሰረታዊ የህዝብ ጥያቄዎች ደርግም ወያኔም ኮሎኔሉም ስላልመለሷቸው ሊመልሷቸውም ስላልቻሉ የዛሬውም ትውልድ ጥያቄዎችና መታገያዎቻቸው መሆናቸው የኢህአፓን ትልቅነት፣ የኢህአፓን ዴሞክራሲያዊነት፣ የኢህአፓን አርቆ አሳቢነት፣ የኢህአፓን ኢትዮጵያዊነት፣ የኢህአፓን ህዝባዊነት መስካሪ እውነቶች ናቸው። ጠላቶቻችን በቋንቋ በሃይማኖት በብሔርና በጎሳ የምንከፋፈልና የምንለያይ ከሆነ ብልጫው አይኖረንም። ከአጼ ምኒልክና ከዘመኑ ትውልድ የምንወስደው ልምድ አለ። አጼ ምኒልክና እቴጌ ጣይቱ የአድዋ ዘመቻን ሲያቀዱና ሲዘምቱ በመሳሪያ አይነትና ብዛት ጠላታቸው እንደሚበልጣቸው መረጃቸው ነበራቸው። በጀግንነቱ በልበሙሉነቱ ቆራጥነቱና በኢትዮጵያዊ ወኔ ግን ብልጫ እንደነበራቸው ከግምት ውስጥ በማስገባትም ጭምር ነበር። የአጼ ምኒልክና የእቴጌ ጣይቱ የክተት አዋጅ ጥቅል ይዘቱ አገር የሚያጠፋ ህዝብን የሚፈጅና ሃይማኖታችንን የሚያስቀይር ጠላት መጥቶብናልና ለዘመቻው ተነሱ ታጠቁ የሚል እንደነበር ሰነዶች ይናገራሉ። ኢትዮጵያ ሀገራችንንና ኢትዮጵያውያንን የገጠመው ክስተት ከአጼ ምኒልክ ዘመን የተለየ የሚባል አይደለም። ልዩነት አለ ከተባለ የአጼው ዘመን ጠላቶቻችን ነጮች፣ የዛሬዎቹ ደግሞ ጥቁሮች መሆናቸው፣ የዚያን ዘመን የባዕድ ወራሪ መሆናቸው፣ የዛሬዎቹ ደግሞ አገር በቀል መሆናቸው ብቻ ነው። ዳግማዊ ኢህአዴጎችና ጫፋሪዎቻቸው ኢትዮጵያን ሊያጠፉ ህዝቧን ሊፈጁ ኦርቶዶክስ ተዋህዶን ሊያጠፉ መታተራቸውን መካድ አይቻልም። ይህን አሌ የሚያስብል ቅንጣት ብዥታ የለም። ጥቁር ፋሽስቶች ናቸው። በአገራችን ሉዓላዊነት በአንድነታችን በታሪካችንና በህልውናችን ለመጣጠራት አገር በቀልም ይሁን የባዕድ ኃይል ድርድር የሚባል ነገር ሊኖር አይችልም። ጠላት ሺህ ጊዜ ቢለምኑት ወይም ቢሞዳሞዱት ምህረት እንደሌለው ጠላቶቻችን በተግባር አሳይተውናል። እነዚህ ዘረኛና አገር በቀል ጥቁር ፋሽስቶች ልክ እንደ ኢጣሊያዊው ወራሪ ኃይል በመሳሪያ አይነትና ብዛት ብልጫው ቢኖራቸው በወኔና ጀግንነቱ ብልጫ የላቸውም። የትግሉ አሸናፊ ለመሆን ዘር፣ ቋንቋ፣ ሃይማኖት ወይም ጎሳ ሳይከፋፍለን በተባበረ ኃይል መነሳት ብቻ ነው። ሰምና ፈትል ካልተዋሃዱ ብርሃን አይሰጡም እንደሚባለው ህዝብ ከተከፋፈለ ኃይል አይኖረውም። ከተባበረ ግን ህዝብን የሚያሸንፈው ምድራዊ ኃይል እንደማይኖር የኛውም ሆነ የሌሎች ሀገራት ተመክሮ ያረጋገጠው ሀቅ ነው። እርግጥ ነው ኮሶ ላፍ ይመራል፣ ኋላ ግን የአንጀት ውስጥ ጠላትን ይገድላል እንዲሉት ትግል መራር ነው። ቢመር ቢጎመዝዝም ጠላቶቻችንን ተሸናፊ ያደርጋል። ዘረኝነትና ጠባብነት በህዝብ ትግል ይወድማል። በጠላቶቻችን መቃብር ላይ አንድነቷ የተጠበቀች ኢትዮጵያ ትገነባለች። Thank you.
ከተገበበት ወዶ አይወጣም እነሱም እንደመኑት በለስቀንቷቸው የስልጣን ባለቤት ሆነው ተገበብለዋል ወያኔ 27 ዓመት ሙሉ የዘረፈንን ባጭር ጊዜ ሊደርሱ ኢትዮጵያን እየጋቷት ነው የዱባይና ኤሚሬትስን ባንኮች ማጨናነቁን ስራዬ ብለው ተያይዘውታል በቃን ብለው ስልጣኑን ለህዝብ የሚለቁ አይደሉም ከተገቡበት ቤተ መንግስት በህዝብ ኃይልና በአመጽ ነው ተጎትተው ሊወጡ የሚችሉት ከቀናቸው በቁማቸው ካልሆነ ደግሞ ተንጋለው ቀናቸው ግን ደርሷል እንጂ 27 ዓመት ወያኔን ያገለገለው ኮሎኔል ሆነ አምቦ ተማሪ ሳለ ጀምሮ ጠባብ ብሔረተኝነት የተጠናወተው ሽመልስ አደብ ገዝተው እየተጓዙበት ካለው የጥፋት መንገድ ፈቅ የሚሉ አይደሉም ይህን መዘንጋት አገርን ለጉዳት ያጋልጣል የአድዋን የድል በዓል አታከብሩም ተብለው ዜጎች ተገርለዋል ተደብድበዋል በብዛትም ታግተዋል ወያኔም ሆነ ኮሎኔሉና ጭፍሮቹ አድዋ አይነሳብን የሚሉት የጦር መሪና የድሉ ባለቤት የነበሩትን አጼ ምኒልክን አጥብቀው ስለሚጠሉ ብቻ ሳይሆን አድዋ የኢትዮጵያ ህዝብን አንድነትና ኃያልነት የሚመሰክር በመሆኑ ነው ቅዱስ ጊዮርጊስ ታቦት ሳይቀር የዘመተበት ይህ ጦርነት መሪዎቹና ተዋጊዎቹ ከመላ ኢትዮጵያ የመጡበት ነው አንድነት የታየበት ኢትዮጵያ ኃያል መንግስት የነበረውን ጣሊያን አቸንፋ ለመላው ጭቆን ህዝብ አርአያ የሆነችበት ይህ ታሪክ ይህ ሀቅ እንዲነሳና ጠባብነት እርኩስ መሆኑን እንዳያሳይ ይፈልጋሉ ክፉ ክፉን ስለ ሀገር ማውሳቱን ይመርጣሉና ህዝብን ለመከፋፈል አድዋ ሲነሳ አይናቸው ይቀላል ይናደዳሉ ኮሎኔሉ አንድ እርምጃ ወደፊት ተጉዞ ያጼውም የኢቴጌም ስም እንዳይነሳ ምስላቸው እንዳይታይ ከማለት አልፎ ዜጎች በዓሉን በምኒልክ አደባባይ በቅዱስ ጊዮርጊስ ቤተ ክርስቲያን ግቢ እንዳያከብሩም ከልክሎ ግድያም ሳይቀር ፈጽመዋል ካህን በጥፊ የሚያስመታ ይህ እርኩስ አገዛዝ በተዋህዶ ሃይማኖት ላይ የከፈተውን ዘመቻ በመቀጠልም ቤተ ክርስቲያን ላይ አስለቃሽ ጢስም ተኩሷል እንደ ሙሶሊኒ የመርዝ ጢስም አፈንድቶ በሺዎች ሊገድለን ምንም የሚገደው አለመሆኑን አስመስክሯል ደጋፊዎቹን ከሃዲዎቹንም አሳፍሯቸዋል ከእንግዲህ ምን ብለው ማጠየቅ ያቀርቡለት ስልጣን ከያዙ ጊዜ ጀምሮ በአሳፋሪና አሰቃቂ ዘረኝነት ሲከንፉ እንጂ ለአገር የሚበጅ ነገር ሲሰሩ አልታዩም ጌቶቻቸው ሽልማትና ገንዘብ ሰጥተው ውዳሴ እንዲቀርብላቸው ቢሞክሩም ለመጨቆንና ለመፍጀትም ተቻኩለው ደጋፊዎቻቸው የነበሩት ጠላት ሆነውባቸዋል ኢያፓ ከመጀመሪያው የተቃውሞ ሰልፍ ያደረገባቸው ሲሆን ጸረ ኢትዮጵያነታቸውን የአሜሪካ የአረብ አገዛዞች መሳሪያ መሆናቸውንም አጋልጧል ስንቶች ይህኔ እንዳወገዙትም አልረሳንም ጸረ ኢትዮጵያ ጠባቦችን ከአስመራ ከተወሸቁበት ሆነ ከአሜሪካ በክብር አስገብቶ የፈረደበት አማራና አፋር ጌዲዮና ሌላም ላይ በትምክህት አዝምቷቸዋል። ከቡራዩ እስከዛሬ ብዙ ሺህ ሰው አልቋል። በሃይማኖቱ ተከባብሮ የኖረውንም ህዝብ ሊከፋፍል ሞክሮ ለአክራሪዋ ቢስቶችም በር ከፍቶላቸዋል። የኮሎኔሉን ሃይማኖት ተከታዮችንም ሆነ የብሔሩ አባላት በመሾም በመሸለም የሰፍቲው ህዝብ ተቃውሞና ጥላቻ ኢላማ እንዲሆኑ ማድረጉም የታየ ሆኗል። ኢትዮጵያንና የህዝብ ሃይማኖቷን አማርኛ ቋንቋን አዲስ አበባን የህዝብ አንድነት ታሪክን ለመሰረዝ ለመካደም ኮሎኔሉ ሲመራው የቆየው ዘመቻ ከጊዜ ወደ ጊዜ እየከፋ እየሰፋ ሲሄድም ቆይቷል። በአሁኑ ጊዜ ግን የኮሎኔሉና ተረኞቹ እህልዋቸው ማለቁን የሚክዱና ማየትም የተሳናቸው ስማቸው መለያቸው ባንዳ ከሃዲ የሆኑት ብቻ ናቸው። በዝምታቸው ይታወቃሉ። ለኢትዮጵያ ዘብ ሊቆሙ ታሪኳን ሊጠብቁ ጠባቦችን ሊታገሉ ዝግጁ ሆነው አልታዩም። ኮሎኔሉ ሃይማኖታቸውን እያጠቃ አቡነ ጴጥሮስን ከመሆን ፈንታ ክህደታቸው ካጠለቁት የወርቅ መስቀል በልጦባቸው የአባን በሐሰት መወንጀሉን መርጠው ሲለፍፉም ተደምጠዋል። ጉድ አልሰማአይል ጆሮ ነው ነገሩ። የመደናገር ዘመን አብቅቷል። ወዳጅ ጠላትም ቁልጭ ብሎ ታይቷል። የተደበቀ የለም። ኮሎኔሉና አገዛዙ የህዝብና የሀገር ጠላት ናቸው። ወያኔን ከውድቀት ሊያድኑና የህዝብን ትግል ሊያጠፉ ሳይታክታቸው የሰሩና አሁንም ፍጅታቸውን በህዝብ ላይ ሊቀጥሉ ዝግጁ የሆኑ ወያኔ ተመልሶ ብቸኛ የትግራይ አስተዳዳሪ ሊሆን ሲነሳም በዝምታ እያዩ መሆናቸው የዛሬ ምስክር ነው። ሰልፋቸው ከማን ጋር እንደሆነ በአዲስ አበባ ህዝብ ላይ ጮሆ የሚበር ተዋጊ አይሮፕላን በወያኔ ላይ በሚገባው ልክ እንዳልበረረ እናውቃለን። የኮሎኔሉ አገዛዝ ጠላት ኢትዮጵያ የሚለው ህዝብ ነው። ይህን የዘነጋ ኢትዮጵያን ለጥቃት አጋልጦ የሚሰጥ ከሃዲ ብቻ ነው። ውድቀት ለዘረኛው አገዛዝ። የህዝብ አንድነት ይጠንክር። ኢትዮጵያና ኢትዮጵያዊነት አቸናፊ ናቸው።
Thank you.